ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ለማስከተልም የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ ክፍል 1 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ካለፈው ሳምንት ማክሰኞ ጀምሮ በሥራ ላይ የነበረው የነዳጅ ማዕቀብ ያመጣው ጉዳት በተለያዩ ከተሞች እየታየ መሆኑ ተስተውሏል። በአዲስ አበባ በአንዳንድ የነዳጅ ማደያዎች የነዳጅ እጥረት መኖሩን ምንጮች የገለጹ ሲሆን እንደ ጎንደር በመሳሰሉ ከተሞች የባጃጅ ተሽከርካሪዎችና ሌሎች የትራንስፖርት መኪናዎች ነዳጅ ለማግኘት በየነዳጅ ማደያዎች ለረጅም ሰዓታት መሰለፋቸው የነዳጅ እጥረት እንዳለ አመላካሽ ነው በማለት አንዳንድ ወገኖች ይናገራሉ። ማክሰኞ መጋቢት 4 ቀን የጀመረው የነዳጅ ማዕቀብ ማክሰኞ መጋቢት 11 ቀን ይጠናቀቃል ተብሎ ይጠበቃል። በተለያዩ የአገሪቱ ክፍሎች ሲካሄድ በነበረው ህዝባዊ አመጽና አድማ እንዲሁም በወያኔ በታወጀው አፋኙ ያስቸኳይ ጊዜ አዋጅ ምክንያት የኢትዮጵያ ኢኮኖሚ በከፍተኛ ደረጃ እየተጎዳ መሆኑን ጉዳዩን የሚከታተሉ ወገኖች እየተናገሩ ይገኛሉ። ለኑሮ አስፈላጊ የሆኑ እህልና ጥራጥሬ እንዲሁም ሌሎች የምግብ አይነቶች ዋጋቸው መጨመሩ የተዘገበ ሲሆን ሰሞኑን ደግሞ የሲሚንቶ ዋጋ በአዲስ አበባ ብቻ ከ20 እስከ 30 ከመቶ የጨመረ መሆኑና በሌሎች ከተሞች ጭማሪው በጣም ከፍተኛ መሆኑ እየተነገረ ይገኛል። በአዲስ አበባ 220 ብር ሲሸጥ የነበረው ሲሚንቶ በቅርቡ ከ250 እስከ 260 ብር የደረሰ መሆኑና እንዲሁም በአዳማ 270 በባህር ዳር 300 እየተሸጠ መሆኑን የዜና ምንጮች ዘግበዋል። ከዚህ በተጨማሪ የቱሪስት እንቅስቃሴ በከፍተኛ ደረጃ መቀነሱን ጉዳዩን የሚከታተሉ ወገኖችም እየገለጹ ይገኛሉ። የወያኔ ባለስልጣኖች በቱሪስት መቀነስ በኩል ይህን ያህል ጉዳት አልደረሰም በማለት ስልጣቸውን ገትሮ የሚከራከሩ ቢሆንም በህዝባዊ አመጹና በአስቸኳይ ጊዜ አዋጁ ምክንያት በከፍተኛ ደረጃ መቀነሱ መሬት ላይ ያለው እውነታ መሆኑን ወደፊትም በከፍተኛ ደረጃ ሊቀንስ እንደሚችል ባለሙያዎቹ ይናገራሉ። በአሁኑ ወቅት ዓለም አቀፍ ቱሪስቶች ቀደም ብሎ የያዙትን ቦታዎች እየሰረዙ መሆናቸውንና አዳዲስ የሚይዙትም ቁጥሩ በከፍተኛ ደረጃ እየቀነሰ መሆኑን የቱሪስት አስተናጋጆች በመግለጽ ላይ ይገኛሉ። የውጭ ሀገር ኤምባሲዎች የሚያወጡት የጉዞ ማስጠንቀቂያና እንዲሁም የዋስትና ሰጪ ተቋሞች በህዝባዊ አመጹ ምክንያት ዋስትና እንደማይሰጡ በይፋ በመግለጻቸው ቱሪስቶች ደፈር ብሎ ለመንቀሳቀስ እንደማይፈልጉ ተነግሯል። የዋልድባው መነኮሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት በእስር ቤት ለተፈጸመባቸው በደል ላቀረቡት አቤቱታ ውሳኔ ለመስማት በዛሬው ቀን ፍርድ ቤት የቀረቡ መሆናቸው ታውቋል። መነኮሳቱ በእስር ቤት የመነኮሳት ልብሳቸውን እንዳይቀየሩ መከልከላቸውና በተለያዩ ወቅቶች በእስር ቤት የደረሰባቸውን በደል አስመልክቶ ላቀረቡት አቤቱታ ምንም እንኳን እስር ቤቱ አስቀድሞ የማሻሻል እርምጃ ወሰደ ቢሆንም ፍርድ ቤቱም ትዕዛዝ ሰጥቷል። በፍርድ ቤቱ ውስጥ ቁጥራቸው በርካታ የሆኑ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ምዕመናን የተገኙ መሆኑንም ለመገንዘብ ተችሏል። በመነኮሳቱ ላይ የተመሰረተው የሐሰት ክስ አስመልክቶ የአቃቤ ሕግ ምስክሮችን ለመስማት ለመጋቢት 18 ቀን የተያዘው ቀጠሮ እንደተጠበቀ መሆኑም ተገልጿል። የወያኔ ኮማንድ ፖስት ተጠሪ ባለፈው ሳምንት መጨረሻ ላይ ለጋዜጠኞች በሰጠው መግለጫ በርካታ መሳሪያዎች ወደ አገር ውስጥ ሲገቡ ተይዘዋል የሚል ማብራሪያ ከሰጠ በኋላ ጸረ ኢትዮጵያ የሆኑ የጎረቤት አገሮች በኢትዮጵያ እየተካሄደ ያለውን ህዝባዊ አመጽ በትጥቅ ለመደገፍ እየተሯሯጡ ነው በማለት ተናግሯል። እሁድ መጋቢት 9 ቀን የሻቢያ ቃል አቀባይ የማነ ገብረ መስቀል በሰጠው መግለጫ የወያኔው ክስ መሰረተ ቢስ መሆኑን ገልጾ ሻቢያን የሚከሰው በአገር ውስጥ ያለበትን ችግር ለመሸፈን ነው ብሏል። የወያኔ አገዛዝ 19 ከመቶ ባለድርሻ በመሆን ስምምነት የፈረመበት የበርበራ ወደብ ከፍተኛ ውዝግብ እያስነሳ ሲሆን በሶማሊያ መንግስት ተጽዕኖ ስምምነቱ ሊፈርስ እንደሚችል አንዳንድ ወገኖች እየተቆም ይገኛሉ። ከጥቂት ቀናት በፊት የሶማሊያ ፓርላማ ስምምነቱን በመቃወም ውድቅ ያደረገ መሆኑ የሚታወቅ ሲሆን የሶማሊያ መንግስት ለዋላዊነት የተነክቷል በማለት ጉዳዩን ለአረብ ሊግ ያቀረበ መሆኑን ታውቋል። የጅቡቲ ባለስልጣኖችም የበርበራ ወደብ የተባበሩት አረብ ኤሚሬት ንብረት በሆነው በዲፒ ወርልድ መሰራቱና የወያኔ አገዛዝም በሽርክና መያዙ ያሳሰባቸው መሆኑን በተለያዩ አጋጣሚዎች ገልጸዋል። የሶማሌ መንግስት ለጉዳዩ ክብደት ሰጥቶ ጉዳዩን ወደ ዓለም ፍርድ ቤት ከወሰደው በዲፒ ወርልድ ላይ በሚደርሰው ዓለም አቀፍ ጫና ምክንያት ፕሮጀክቱ ሊፈርስ ይችል ይሆናል የሚል ስጋታቸውን የሚገልጹ ብዙዎች ናቸው። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
ከሃዲ ተብሎ የተፈረጀው ዘረኛው የወያኔ ቡድን ባድመን ለሻዕቢያ ሊመልስ ዳርዳር እያለ ነው የሚባለው ክስ ቢቀርብበትም ያስተባብል ቀርቶ በአሜሪካ ባለ አንድ መሪዎቹ በሚጽፉበት ድረገጽ ባለም አቀፍ ፍርድ ቤት ተወስኖብናልና ባድመን መመለስ ሳይኖርብን አይቀርም በሚል የክህደቱን ዜና ለማለማመድ እየጣረ ነው ሲሉ ታዛቢዎች ተችተዋል። ወያኔ የህዝብ አመጻ ይሎ ከመጣበት ጊዜ ጀምሮ ከሻቢያ ለመታረቅ ጥረቶቹን ሲያጧጡፍ ታይቷል ያሉ ክፍሎች ባድመን ለሻቢያ ሰጥቶ ሰላም መስርቶ ከተቻለም የጋራ ትኩረትን ወደ ትግራይ ትግርኝ ምስረታ በማዞር በስልጣን መቆየት የሚለውን ወያኔዎች ሲወያዩበት የከረሙበት ጉዳይ ነውም ተብሏል። በመቶ አለቃ ግርማ ወልደ ጊዮርጊስና ሌሎችም አማካይነት ከሻቢያ እርቅ ተብሎ የነበረውም የዚሁ ሙከራ አካል ነው ብለው ያጋለጡ ክፍሎች ወያኔ በቀቢጸ ተስፋ ሻቢያን በተለማመጠ ቁጥር ኢሳይያስ ወግድ እያለውና እያሳፈረው መሆኑን ጠቁመዋል። የወያኔና ሻቢያ አስተላለፍም የተቃረነ ይዘት በመውሰዱ የሁለቱ መታረቅ ጉዳይ እየራቀ መምጣቱ መጠበቅ ያለበት ነው ያሉ የፖለቲካ ታዛቢዎች ሻቢያ ከግብጽ፣ ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ ጎን ሲቆም ወያኔ ግን ከካታር ጋር መወገኑ ልዩነቱን አስፍቶታል ብለዋል። ወያኔ በበርበራ ወደብ ሊጠቀም ያቀደውንም በኤሚሬትስና ግብጽ እየተጨናገፈ መሆኑ የሚታወቅ ነው ያሉ ክፍሎች ኤሚሬትስ ንዋይ ወዳዱን ወያኔ በእርዳታ አማካይነት አቋም ልታስቀይረው እየጣረች ነው ብለዋል። በቅርቡ የኤሚሬትስ የውጭ ጉዳይ ሚኒስትር ወደ አዲስ አበባ የዘለቀው ከካታር ጋር ያለውን የወያኔ ሰልፍ ለማስቀየርና ከኤርትራም ጋር ለማስታረቅ ነው ሲሉ ታዛቢዎች ዘግበዋል። በዚህም መሰረት ኤሚሬትስ ባድመን ለሻቢያ መመለስ የሚለውን ደጋፊ ስትሆን ይህ ከተደረገ ከሻቢያ ጋር እርቅና ሰላም ይወርዳል በሚል ወያኔን አሳምናለች የሚል ዜና መረጃ መጥቷል። ወያኔ ባድመን ለማስረከብ ዝግጁ ሆኖ ሳለ ይህ እርምጃ ከትግራይና ኢትዮጵያ ሕዝብ በሞላ ከባድ ተቃውሞ የሚያስነሳበት መሆኑን በማወቅ ለሰላም ስንል መሬት ለቀቅን በሚል ሕዝብን ሊያደናግር በድረገጾቹና መገናኛ ብዙሃን አማካኝነት በስልት እየሞከረ ነው ሲሉ አጋልጠውታል። ወያኔ ለስልጣኑ እናቱን ይሸጣል ሳይሆን ቸብችቧል ነው መባል ያለበት ያሉ ታዛቢዎች ወያኔ ይህን ባድመን ሊሰጥ ነው የሚለውን ዜና ማስተባበል ሳይሆን ለማለማመድ መነሳቱ ለሻቢያ ሊያስረክብ እየተዘጋጀ መሆኑን ያሳያል ሲሉ ደምድመዋል። ኤሚሬትስ ወያኔን ወደ አቋማችን እየሳብነው ነው ማለቷም አሳሳቢ ነው በሚል ተተችቷል።
የሱዳን መሪ አልበሽር ግብጽን በመጎብኘት ላይ የሚገኙ ሲሆን ከግብጹ ፕሬዝዳንት ጋር በመሆን በካይሮ ከተማ በሰጡት ጋዜጣዊ መግለጫ የአባይ ግድብ በሱዳንና በግብጽ ላይ የሚያስከትለውን ችግር ሁለቱ አገሮች በጋራ ለመቋቋም የተስማሙ መሆናቸውን ገልጸዋል። ከዚህ በፊት በሁለቱ አገሮች መካከል በተከሰተው ችግር እና የአባይ ግድብን አስመልክቶ የሱዳን መንግስት ከወያኔ አገዛዝ ጋር በመቆሙ በሁለቱ አገሮች መካከል ያለው ግንኙነት መሻከሩ ሲታወቅ የአሁኑ የበሽር ጉብኝት ሁኔታውን ሊያለሳልስ ይችላል የሚል ግምት አለ። የአባይ ግድብን አስመልክቶ ሁለቱ አገሮች የሚኖራቸው የአቋም መመሳሰል ምን ያህል ሊሆን እንደሚችል በቅርቡ በካርቱም በሚደረገው የሶስትዮሽ ስብሰባ ላይ ይታወቃል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Let's go.
አድማጭ ቸርችን ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ መልእክት ለማስተላለፍ ከዚህ ቀጥሎ በመነዘረዝራቸው የተለያዩ መንገዶች መጠቀም የምትችሉ መሆናችሁን በትህትና እንገልጻለን። በኢሜይል መልእክት ለማስተላለፍ ለምትፈልጉ efdpu@aol.com ወይም fnotedem@gmail.com finotedem@gmail.com በትልኩልን ይደርሰናል። በቀጥታ ስልክ 202-291-4217 ብትደውሉ ታገኙናላችሁ። ፕሮግራማችንን በስልክ የምትከታተሉ አድማጮቻችን ፕሮግራሙን ለመስማት ስልኩን ከደወላችሁ በኋላ 0ን በመጫን የድምጽ መልእክት ብታስቀምጡ ይደርሰናል። በአፕሊኬሽን ፕሮግራማችንን የምትከታተሉ በአፕሊኬሽኑ ላይ ሶሻል የሚለውን በመጫን የቴክስት ወይም የድምጽ የምስልና የቪዲዮ መልእክቶችን ያለ አንዳች ችግር ማስተላለፍ የምትችሉ መሆናችሁን ለመግለጽ እንወዳለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ።
የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታትኖ ለመሄድ ካለው ሰፊ እቅድ አንደኛው የአርበኞችን ታሪክ ማርከስ ባልሆኑትና ባልዋሉበት መወንጀል ሀውልታቸውን ማስነቀል በባዳም ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። በዋናነት ወጣቱ ትውልድ ስለ ሀገሩም ሆነ የህዝብ ታሪክ እንዳያውቅ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ ዓላማውን ለማሟላትና በመጨረሻም አገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ወግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም ያሉት ከየቤሩት ወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖርም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ ዘረኛና ጎጠኛ፣ ጸረ መብትና ጸረ ኢትዮጵያ፣ ኢዲሞክራሲያዊና ኢሰብአዊ፣ የባድ ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ህዝብ የሚያሳውቅ የለም። ወያኔ በስህተት እንኳ እውነት የማይናገር ተናግሮም የማያቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽ መረስኩት አደነዘዝኩት በ1-5 በ1-7 ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ፣ በየመን፣ በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለል ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእንቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላ እንጂ። አንድ ሀገር በነገስታት፣ በአምባገነን፣ በናዚስት፣ በፋሺስት፣ በዲሞክራቲክ ስርዓት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጠሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጠሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጠሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የአገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። ጨቋኝም ይሁን ዴሞክራት፣ አምባገነንም ይሁን ፋሺስት መንግስት የሚባለው ይህንን ኃላፊነቱን የሚያከብር ከሆነ ብቻ ነው። እስከዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው አገር ከራሱ ድንበር አልፎም ሌሎች ክፍሎችን አልያዘም ማለት ግን አይደለም። የራሱን አገር ቆርጦ ለአጎራባች አገር የሰጠ የራሱ ፈቅዶ ፈርሞ የአገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዕዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በዓለም ታሪክ ካለ ወያኔ አይታወቅም፣ አልተሰማም። يا የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ ባባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። እንደ ጎጠኛው ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሽስት ጣሊያንም ኢትዮጵያን የወረረችው ከ40 ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላትም ነበር። ጣሊያን በሞሶሎኒ መሪነት ለአምስት ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር አገሪቷን በጎጥ በጎሳ መከፋፈል የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። ወያኔ ቀደምት ድርሳነ ሚካኤል የፋሽስቱ ጣሊያን ዓላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሽስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ስርዓት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማሟላ አፋኝና ዘረኛ ቡድንን መንግስት ብሎ መጥራት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት አገራችን ውስጥ እስካለ ድረስ ያጠቃናል። ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋናው ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆንም ዝግጅት ላይ ነን። በዚህ ብቻ ማንወሰንም ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከአምስት ወር ተኩል በኋላ የሁለተኛው የዓለም ጦርነት አቸናፊ የተወሰነበት የስታሊን ግራድ ጦርነት ተካሄደ። ያ በትዕቢት ተወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሽስቶች የገላገለ ክቡር መስዋዕትነትም ነበር። የሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሽስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ጠቅላላ ጥቁር አፍሪካን ያኮሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው፣ በወልወል፣ በውጫሌ አረስንቱ ስንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳ የጀግንነት ታሪክ አውርሰውን አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ትስስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ከገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከ መጨረሻ ትንፋሻቸው የተዋደቁ ታላቅ የአስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር ማhall ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማስ ወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከ12 ዓመት እድሜያቸው ጀምረው ያደጉት የኖሩትና ትምርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተ መንግስት ነው። እዚያው ቤተ መንግስት በነበሩ ጊዜ ካብሮ አደጎቻቸው ጋር የግዝ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው ለወታደራዊ ትምህርት ባሳዩት ፍላጎትና ተሰጦ በወቅቱ ይሰጥ በነበረው የፈረስ ግልቢያ የጉክስ ጨዋታ የተኩስና የልዩ ልዩ መሳሪያዎች ለመመደን እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላም የሚኒሊክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሰ ነገስቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግስት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ የመትረየስ የትናንሽና የትላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ለመመደም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጼ ምኒልክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል የጀግና ሥራ ሰርተው ከንጉሰ ነገስቱና እቴጌይቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ዳጫ ከሌሎች አርበኞች ጋር የጣላልን ጦር ሰፈር አፈራርሰውና ማርከው እዚያው ሲሰው የገበየው መድፍ አስተኳሽ ዋና ስራ እዚያው ስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ብሎ እንደ ተቀኘላቸው በሰፊው የሚታወስ የታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሰ ነገስቱንና እቴጌይቱን በተለያዩ መስኮች ስለ ኢትዮጵያ ሀገራቸው እየመከሩ ከቆዩ በኋላ አገረገዥነት መጀመሪያ ሲዳሞን ቀጥሎ ማረርገን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በርጅና አድሚያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም ያርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት ያርበኝነት ጦርነት እጄን አልሰጥም በማለት 80 ዓመት እድሜያቸው ደቡብ አዲስ አበባ ሰበታና ረጲ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ አገራችን ህይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወስ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ ራስ አሉላ አባነጋ በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከሚታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ተደጎሌ በማባረር የኢትዮጵያን በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ የጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያን ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ስራዎችን አከናውነዋል። ራስ አሉላ አባነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት ዓመታት በኋላ ከዚህ ዓለም በሞት ተለይተዋል። ፍትሃትና የቀብር ስነ ስርዓታቸው በተወለዱበት በተንቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያ ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የሰጣቸው ስም በአጠቃላይ የአማራ ኩርኩር የሚል ነው። ወያኔን በኢትዮጵያ ታሪክ ላይ በባዕዳን ተደግፎ የመጣ ምጽአት ነው የሚባለው ለዚህ ነው። ሶስተኛ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይም አባ መላ። ሀብተ ጊዮርጊስ ዲነግዴ በኢትዮጵያ አቆጣጠር በ1843 ዓመተ ምህረት ተወልደው በ1918 ዓመተ ምህረት ባደረባቸው ህመም የሞቱ ታላቅ የኢትዮጵያ የጦር መከላከያና የአስተዳደር ብላት አሟልተው የያዙ ብርቅ የኢትዮጵያ ጀግና ናቸው። ሀብተ ጊዮርጊስ እንደ ባልቻ ምኒልክ መለሰው ኢትዮጵያን ሲያስተባብሩ በጦር አውድማ ተገኝተው ወደ አዲስ አበባ ተወስደው እዚያው በምኒልክ ታላቁ ቤተ መንግስት አምሯቸው በትምህርት የበለጸገና ዕውቀታቸው በአገር በወገን ፍቅር የተቀረጸ ውድ ኢትዮጵያን አፍቃሪ ተቆርቋሪና አልበገር ባይ ዜጋ ናቸው። أنيه تالاكنا بلجغنا تجابو جباتنا ميچا كأورومو آمارانا غراغي بيهيري تولدو سكهيوات فتصامي عجو ليتو بياند نتنا لو آلاوينت دكمين تاكتين سايلو يسرو ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጽፍሮች ጋር ሆነው ሚኒሊክና ቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰውበት ወቅት የተሰውትን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ሚኒሊክ ኃላፊነት ተጥሎባቸዋል። አጼ ሚኒሊክም የአብቴንና የአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በሚኒሊክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በመትገኝ ሙደግ በመትባል ልዩ ቀበሌ መጀርቲን በመትሰኝ በአብዛኛው የኢትዮጵያ ሶማሌ ከሚኖሩባት የዘላን ቤተሰብ የተወለዱ ጀግና ኢትዮጵያዊ ናቸው። የአውሮፓ ኃይሎች 1885 ዓመተ ምህረት በበርሊን ጉባኤ አፍሪካን ለመቀራመት ሲሽቀዳደሙ የዑመር ሰመተር ቤተሰቦችና ጎሳዎች አገራቸው ኢትዮጵያ መሆኑን በኃይል በመግለጽ መጀመሪያ ከእንግሊዝ ቀጥሎም ከጣሊያን የቅኝ አገዛዝ ባለስልጣኖች ተላቀው በሚኒሊክ ዘመነ መንግስት በተለይ ከእንግሊዝ ሶማሌላንድ ዋና ከተማው ሃርጌሳ ከሆነው ክፍል በፍጹም የማይላቀቁ መሆናቸውን በመግለጽ በሁለቱም ድንበሮች መካከል ቋሚ የሆነ የድንበር መስመር ዘርግተው የዓለም አቀፍ ሕግ የሚያውቀው ድንበር መለያ ድንጋይ እንዲኖር ያስደረጉ መሆናቸውን ታሪክ የሚያውቀውና ዛሬም ድረስ በመስክርነት የቆመ የድንበር ክልል መስክር ነው። ሙደግ በመትባል ኦጋዴን ውስጥ በመትገኝ ልዩ ቀበሌ የተወለዱት ዑመር ሰመተር በሁለተኛው የኢጣሊያ ፋሺስት ወረራ ወቅት ኢጣሊያ ኢትዮጵያን በወልወል በኩል ስትወር በስመጥሩ አርበኛ ከደጃዝማች አፎቅ ጋር ሆነው የኢጣሊያንን ወራሪ ጦር አምርረው የተከላከሉ ጀግና ናቸው። ደጃዝማች አፎቅ በደጋሃቡር ጦርነት ሲሰውም ዑመር ሰመተር ከተከታዮቻቸው ጋር በመሆን የጣሊያንን ፋሺስት ጦርና ባንዳዎችን አላስቀምጥ አላስከድ ብለው ለብዙ ዓመታት በሰርጎ ገብነት በጋሪሶን አርበኞች ጦር ጠላትን ያንገላቱና ብዙም የገደሉና የማረኩ ስመጥር አርበኛ ናቸው። በመጨረሻም በጦርነት መሃል በመቅሰል እንግሊዝ ሀገር ቀዳማዊ ኃይለ ሥላሴ በስደት በሚገኙበት ለሕክምና በመስጢር ተወስደው ሕክምናውን ጨርሰው ሙያቸውን አስመስክረው ጣሊያንን ፈጽሞ ለማባረር ወደ ሀገራቸው ከተመለሱም በኋላ እስከ ዕለተ ድል ድረስ የማይናቅ ሥራ ሰርተዋል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላም መጀመሪያ የጅጅጋ አውራጃ ገዢ በመሆን ለጥቆም የቀዳማዊ ኃይለ ሥላሴ የቅርብ አማካሪ በመሆን ሶማሊያን ከኢጣሊያና ከእንግሊዝ ቅኝ አገዛዝ ቀንበር አላቆ እንዴት ከኢትዮጵያ ጋር ማስተሳሰር ይቻል እንደሆነ ደከመኝ ሰለቸኝ ሳይሉ የሰሩ ብርቅዬ ኢትዮጵያዊ ጀግና ናቸው። ዑመር ሰመተር በፋሺስት ጣሊያን ጦርነት ወቅት የገጠማቸው የእግር አካባቢ መመታት ብዙ ጊዜ ጤና ይነሳቸው ስለነበር በሕክምና ሲረዱ ቆይተው በ1960 ዓመተ ምህረት በኢትዮጵያ አቆጣጠር ከዚህ ዓለም በሞት ተለዩ። ደጃዝማች ዑመር ሰመተር ከጎሰኝነትና ዘረኝነት በላይ ኢትዮጵያዊነታቸውን የሚመኩበት መግለጫቸው አድርገው ኖረዋል። ይህንንም ከመሞታቸው በፊት ባደረጉት ኑዛዜ አረጋግጠዋል። ለንጉሡ ስለ ቀብር ሥነ ሥርዓታቸው ያቀረቡት የጽሑፍ ጥያቄ የሚከተለው ነው። እኔ በኦጋዴን አውራጃ ከመጀርቲ ጎሳ የተወለድኩ ኢትዮጵያዊ ዜጋ ነኝ። ከጣሊያንም ሆነ ከእንግሊዝ ወራሪዎች ጋር የተዋደግኩት ለአገሬ ኢትዮጵያ ስል ስለሆነ ግርማዊነቶ መልካም ፈቃዶ ከሆነ በኢትዮጵያ ዋና ከተማ የሃይማኖቴን እምነት ተከትሎ የቀብር ሥነ ሥርዓቴ እንዲፈጸምልኝ በትህትና እጠይቃለሁ። ንጉሡም ይህን ኑዛዛቸውን በመቀበል ጀግናው ደጃዝማች ዑመር ሰመተር የተቀበሩት አዲስ አበባ በእስልምና እምነት ሥርዓት ነው። ዑመር ሰመተር በስማቸው በአዲስ አበባ አንድ ትምህርት ቤት ለማስታወሻ ተሰርቶላቸዋል። የኚህ ታላቅ ጀግናም የአርበኝነት ባለውለታነት እንደ ተቀሩት የጭንቅ ቀን ጀግኖች በመላው ኢትዮጵያውያን ዘንድ በሰፊው ሲታወስ ይኖራል። እኚህን ጀግና በዚህ መንገድ ስንዘክር ከዑመር ሰመተር ጋር እጅና ጓንት ሆነው የጣሊያንን ወራሪ ኃይል ሲመክቱ የነበሩት የደጃዝማች አፈወርቅን ሐውልት ወያኔ ገና ስልጣን ሲይዝ ከኢትዮጵያ ድንበር ተነቅሎ መጣሉ በጭራሽ ሊረሳ የማይችል የወያኔን ጸረ ኢትዮጵያዊነት ገላጭ ምስክር ነው። ወያኔ የነደጃዝማች አፈወርቅን ሐውልት ብቻ ሳይሆን የትልቁን የሃይማኖት አባትና ጀግና የአቡነ ጴጥሮስን ሐውልትም ከቦታው ነቅሎ አስነስቶታል። አቡነ ጴጥሮስ ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግስት የኢጣሊያንን መንግስትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ፍንክች አልል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ባስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በሌላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁዕ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ሕዝብ ሆይ ገዝቼሃለሁ፣ ለጣሊያን ፋሽስቶች አትገዛ የሚል ነው። ይህንንም ለማውሳት ሎሬት ጸጋዬ ገብረ መድኅን በብዕሩህ እንዲህ ተቀኝቶላቸዋል። አየ መብርሃን፣ ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን ሰቆቃዋን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ፣ ሂትለራዊ ባጫ እንኳን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታት አንገቷን ቁልቁል ጠምዝዛ፣ ነፍሷን ብጣስ ብረከካት ስልጡን ብቁን መጻጉን። እና ፈርቼ እንዳልዋክ ሲርቀኛ አይልሽ ወጋገን፣ አንቺ ካጠገቤ አትራቂኝ በርታ በይኝ መብርሃ፣ ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ። አሁን ብቻዬን ነኝ ፈራ፣ ሸሸግበት ጥግ አጣሁ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ሰጋው። የአቡነ ጴጥሮስ ውግዘት ዛሬም ይሠራል። የኢትዮጵያ ሕዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም። ተባብረህና ተሳስረህ የጀግኖች አያት ቅድም አያት አባቶቻችንን ታሪክ ድገም። ተነስ ተነስ ተነስ። ወያኔ መሰሪ አገርና ታሪክ አጥፊም ቡድን ነው። እና አቡነ ጴጥሮስን የነደጃዝማች አፈወርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በእነሱ ምትክ በገርጂ የቦብ ማርሌን ሐውልት ተክሏል። ቦብ ማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በሽደት ከመያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማውሳት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ሕዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጨቋኝ ገዢዎችን አስወግዶ በራሱ ድምጽ የሚመጣ ሕዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነገሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንለያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሲከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለ? አንገብጋቢውና ከንካይን ጥያቄው ወደድንም ጠላንም ባጭሩ ይሆን። አገር ላጥፋ ያለ የሚያርጥን ቆርማ ገልብጦ መግራት ነው በተግባራው ድ ላጥፋችሁ ያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰባዊ ሆኖ የስልጣናት ወንበር ሰውን ካስቸገረ ያስወጣ ካገር ወይም ማላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋተር በቀር። ኢሰባዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚነቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገንቱ? ወገኑን ሀገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱ። ሞት ለወያኔ፣ ድል ለኢትዮጵያ
ህዝብ። ጀግናው ቤቱ ከዘረዳው ተዋቅሮ ተማግሮ የተሰራበት የወገን ነው ምድሩ የጀግናው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጃ አፈር ቤት ጎዳናው መጓዣው ያማረው አስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተፈፍሮ ባናቱ ባናቱ ከሚያዚያን ስቶስ ከካፊቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተባገሩ ይጥሳል አባራው ይገለባበጣል የላሉ በስሩ ይቃጠላል እንጂ ይጥሳል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚፈራሙት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይችን ቀን አንገቴ እንደፍቼ ለላፋት በሚል አጉል ሰበብ እንል አጉልሰት ንቆየት ደግና ሁሉም ታነፈና ሀገር ሞታ የናት ጭፍራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወርቋ ጊዋናችን ያድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበ ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አጓራው ይገለባበጣል የላሉ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ
ላላ ፕሮግራማችን በዚሁ ይተካለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ የኢትዮጵያ ምድር አንቺ ደቡራና